ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ለጻድቅ ያለው ጥቂት ከብዙ ኃጢአተኞች ሀብት ይበልጣል። እግዚአብሔር እነሆኔና እናንተን የቤቱ ባለሟላ አድርጎን ከቅዱሳኑ ጉባኤ ጨምሮን ሀብታችን፣ ትዳራችን፣ ኑሯችን በርሱ እንዲባረክ የዘላለሙንም ደስታ በእኛ ላይ ያፈሰሰ እርሱ የዘላለም ጌታ ነውና ስሙን እጅግ አድርገን እናመሰግናለን። እግዚአብሔር ለዘላለም ከፍ ከፍ ይበል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን በነበርንበት ስፍራ ሁሉ በሰላሙ ውስጥ ጠብቆን በዚህ በራዲዮ ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። እግዚአብሔር በዚህች ምሽት ለእኔና ለእናንተ የሚረባ ማዕድ አለው። እህቶች፣ እናቶች፣ ወንድሞችና አባቶች ምናልባት ሥራዎቻችሁን አሁን የተጠመዳችሁበትን ቆም አድርጋችሁ ይህኔ ብዙዎቻችሁ ከእግዚአብሔር ማዕድ የማያልፈውን የዘላለሙን በረከት ለመቀበል የቀረባችሁ ልትኖሩ ትችላላችሁ። አዎ ወገኖቼ፣ የማርያምን ዕድል የመረጠ እርሱ የተባረከ ነው። እግዚአብሔር ሁላችንንም ደግሞ እነሆ ይባርከናል፣ ያስተምረናል። እግዚአብሔር ለዘላለም ይባረክ። እንግዲህ ወደ ዋናው ትምህርታችን ከማለፋችን አስቀድመን ዝማሬ አንድ ላይ እናደምጣለን።
እግዚአብሔርን አብዝተን እናመሰግናለን። እስቲ እንጸልይ ወገኖች። ዘላለማዊ አባታችንና አምላካችን ሆይ እጅግ እናመሰግንሃለን። ንሆ ሳምንቱን ሙሉ ያንዳንዱን ቀን ከኛ ጋር ጌታ የሆነ ለዚህች ምሽት ለዚህች ቀን አብቅተናልና እጅግ እናመሰግንሃለን። እግዚአብሔር ሆይ በእነዚህ ቀናት ሁሉ ውስጥ ደግሞ በአባትነት ቋንቋ ስትናገረን ስትመክረንና ስትገስጸን ያንተንም ታላቁን ምስጢር እግዚአብሔር ሆይ በመንፈስ ቅዱስ አማካኝነት ስትገልጥልን ነበር እጅግ እናመሰግናለን። አቤቱ አባታችንና አምላካችን ሆይ በዚህች ምሽት ደግሞ ማወቅ የሚገባንን ቃልህን ኖ እንደ ፈቃድህ ደግሞ እንድትገልጥልን እንዲሁ እንድትናገረን ደግሞ እንጸልያለን። ጊዜውን ሁሉ ባርክልን። የልቡናችንን አይኖች ጌታ ሆይ አብራ። ስለ ዘላለማዊና ስለ ታላቁ ስምህ ስትልስማን አሜን። ወጭ ባለፈው ጥናታችን ከኦሪት ዘሌዋውያን ምዕራፍ 15 ከወንድ ስለሚወጣ ፈሳሽ ነገር እንዲሁም ከሴት ስለሚወጣ ፈሳሽ ነገርና ፈሳሽ ነገር የሚወጣቸው ሰዎችን የተመለከተ ህግና ደንብን አስመልክቶ ሰፋ ያለ ትምህርት ተምረን ነበር። በዛሬው ምሽት ክፍለ ጊዜያችን የኦሪት ዘሌዋውያን ምዕራፍ 16ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 16ን አውጡ። ባለፈው ክፍለ ጊዜ በመጨረሻው ጥናታችን ላይ ወደ 16ኛው ምዕራፍ ስንሸጋገር ይህንን ሽግግር ከጨለማ ወደ ብርሃን እንደተሸጋገርን ቆጥረዋለን ብለን ትምርታችንን ደምድመን ነበር። የዚህ የምዕራፍ 16 አብይ ሐሳቡ ታላቁ የኃጢአት ስርየት ቀን የሚል ይሆናል። ይህን ጻፍ አድርጉ። የምዕራፍ 16 አብይ ሐሳብ ወይም ደግሞ ዋናው ሐሳብ ታላቁ የኃጢአት ስርየት ቀን የሚል ነው። ይህ ምዕራፍ ታላቁን መንፈሳዊ ትምህርት አካቷል ወገኖቼ። በዚህ በዘሌዋውያን መጽሐፍ ስለ መስዋዕት፣ ስለ ካህናትና ስለ ኃጢአት ተመልክተናል። ይሁን እንጂ ከነዚህ ነገሮች አንዱም እንኳን ለኃጢአት ተገቢውን ምላሽ አልሰጠም። አሁን ግን በዚህ ምዕራፍ ኃጢአት የበለጠ መፍትሄ ስላለው ጉዳይ እንመለከታለን። የክርስቶስን የተሟላ የቤዛነት ሥራ የምንመለከተውም በዚሁ ምዕራፍ ውስጥ ነው። በአጠቃላይ ምዕራፉ ወደፊት ስለሚሆነው የቤዛነት ሥራ ጥላ ነው ማለት ይቻላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል ሐዋርያው ጳውሎስ በቆላሲስ መልእክቱ በምዕራፍ 2 ከቁጥር 16 እስከ 17 ቆላሲስ ምዕራፍ 2 ከቁጥር 16 እስከ 17 ያለውን ተመልከቱ። ጥላ ወገኖቼ አንድን ነገር የሚያመለክት ምስል ነው። ምንም እንኳን ያንድ ሰው ወይም ነገር ትክክለኛ ማንነትና ምንነትን በሚገባ ማመልከት ባይችልም ጥላ እውነታን ይወክላል። ከጥቂት ዓመታት በፊት አንድ ታዋቂ ሰው ዛሬ ስለ ጥላና ምሳሌዎች ማጥናት ችላ እየተባለ ነው ውሎ አድሮ ግን የወደፊቱ የስነ መለኮት ምሁራን ችግር ይሆናል በማለት ተናግሯል። ስለዚህም የታላቁ የኃጢአት ስርየት ቀን ጥላዎችንና ምሳሌዎችን በሚገባልና ጠና ይገባል። ዶክተር ኬሎግ የተባሉ ምሁርም ስለ ታላቁ የኃጢአት ስርየት ቀን ሲናገሩ ከሙሴ ሕጎችና ደንቦች ሁሉ አብይና የከበረ ስፍራ የሚሰጠው ነው ብለው ነበር። የአይሁድ ረቢዎች ደግሞ የኃጢአት ስርየትን ቀን ዮማ ማለትም ያቀን በማለት ይጠሩታል። አስተዋላችሁ? የአይሁድ ረቢዎች የኃጢአት ስርየትን ቀን ምን ብለው ይጠሩታል ማለት ነው? ዮማ ብሎ ሲጠሩት ትርጉሙም ደግሞ ያቀን ማለት ነው። ከሌሎች የሙሴ ሃይማኖታዊ ሥርዓቶችና ደንቦች ሁሉ ይልቅ ለኃጢአት ልዩ ትኩረትን የሚሰጥ ይህ ቀን ነው። በቁጥር 16 ከመተላለፋቸውም ከኃጢአታቸውም የተነሳ የሚለውን ሐረግ ልብ እናድርግ። ቁጥር 21 ደግሞ የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል ይላል። ክርስቶስ እስኪመጣ ድረስ ሕጉ ማድረግ የቻለው እስከዚህ ድረስ ብቻ ነበር። የዚህ ቀን መመሪያዎችንና ደንቦችን ታሪካዊ መነሻ ስንመረምር የአሮን ልጆች የነበሩት ናዳብና አብዩድ ካሳዩት አመጽና ለመታዘዝ ጋር የተያዘ ሆኖ እናገኛለን። እነዚህ ሰዎች እግዚአብሔርን በመዳፈር ወደ መቅደሱ ስለገቡ ጌታ ቀሰፋቸው። ምዕራፍ 10 ለጥናታችሁ ያመች ዘንድ ተመልከቱ። በኋላ አንዳንድ ሰዎች እነዚህን ሁለት ምዕራፎች አያይዘው ይመለከቷቸዋል። የኃጢአት ስርየት ቀን የሚከበረው በሰባተኛው ወር በ10ኛው ቀን ነበር። በቅዱሳት መጻሕፍት ውስጥ እነዚህ 7 እና 10 ቁጥሮች ከፍተኛ ግምት የሚሰጣቸው ናቸው። ሰባተኛው ቀን ሰንበት ሲሆን እረፍትንና ለመስራትን ይወክላል። እንዲህም የሆነው በክርስቶስ የሚገኘውን የቤዛነት እረፍት ለማመልከት ነው። ወደ እረፍቱ የገባ እግዚአብሔር ከሥራው እንዳረፈ እሱ ደግሞ ከሥራው አርፏልና ይላል። ዕብራውያን ምዕራፍ 4 ቁጥር 10ን ተመልከቱ። የዕብራውያን መልእክት ምዕራፍ 4 ቁጥር 10ን ተመልከቱ። በተመሳሳይ መልኩ 10 ቁጥርም እንዲሁ በቅዱሳት መጻሕፍት ውስጥ ትርጉም ያለው ቁጥር ነው። ፍጹም የሆነውን የእግዚአብሔር ፈቃድና መንገድ ይወክላል። አስተዋላችሁ? 10 ቁጥር ፍጹም የሆነውን የእግዚአብሔር ፈቃድና መንገድ ይወክላል። እግዚአብሔር 10 ትእዛዛትን ሰጠ። ልብ በሉ ወገኖቼ፣ እግዚአብሔር ከምናገኘው ማለትም ከገቢያችን 10 እጅ አንዱን እጅ ማለትም አስራትን እንድንሰጥ አዟል። የእስራኤል ቅሬታዎችም 10 እንደሆኑ ተገልጿል። ኢሳይያስ ምዕራፍ 6 ቁጥር 13ን ልብ ይሏል። ኢሳይያስ ምዕራፍ 6 ቁጥር 13ን ተመልከቱ። 10 ቁጥር የእግዚአብሔርን ፈቃድና ዓላማ ይወክላል። እደግምላችኋለሁ። 10 ቁጥር የእግዚአብሔርን ፈቃድና ዓላማ ይወክላል። ስለዚህ ማስረኛው ቀን የእግዚአብሔርን ፈቃድ ለመፈጸም ክርስቶስ የመምጣቱን እውነት ጥላ ይገልጣል ማለት ነው። በተወሰነውና በተቀጠረው ጊዜ ክርስቶስ መጣ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ደህንነት የሚለውን ቃል ዕብራይስጡ ካፓር ይለዋል። ካፓር ማለት መሸፈን እንደማለትም ይሆናል። ይህንን አረፍተ ነገር እንደገና ደግምላችኋለሁ። ደህንነት የሚለውን ቃል ዕብራይስጡ ካፓር ይለዋል። ካፓር ማለት ደግሞ መሸፈን ማለት ነው። በብሉይ ኪዳን ዘመን ኃጢአት ይሸፈናል እንጂ አይወገድም። ክርስቶስ ሲመጣ ነበር ኃጢአት የተወገደው። አስተዋላችሁ ወገኖቼ? በብሉይ ኪዳን ዘመን ኃጢአት ይሸፈናል እንጂ አይወገድም። ኃጢአት መቼ ነው የተወገደው? ኃጢአት የተወገደው ክርስቶስ ሲመጣ ነበር። ይህንንም ብዙ የቅዱሳት መጻሕፍት ጥቅሶችን በማቅረብ ማረጋገጥ ይቻላል። ለዚሁ ማስረጃ ይሆናችሁ ዘንድ አንዳንድ ጥቅሶችን እሰጣችኋለሁና ጻፍ ጻፍ አድርጓቸው። የሐዋርያ ሥራ ምዕራፍ 17 ቁጥር 30ን ተመልከቱ። የሐዋርያ ሥራ ምዕራፍ 17 ቁጥር 30፣ ሮሜ ምዕራፍ 3 ከቁጥር 24 እስከ 25፣ ሮሜ ምዕራፍ 3 ከቁጥር 24 እስከ 25 ያለውን ተመልከቱ። ዕብራውያን ምዕራፍ 9 ቁጥር 15ንም ተመልከቱ። ዕብራውያን ምዕራፍ 9 ቁጥር 15ን ተመልከቱ። አሁንም ዕብራውያን ምዕራፍ 9 ቁጥር 8 እና 9ንም ተመልከቱ። ዕብራውያን 9 ቁጥር 8 እና 9ን ተመልከቱ። እንግዲህ ወገኖቼ እንደ ሌሎች የብሉይ ኪዳን መስዋዕቶች ሥርዓቶችና ደንቦች ሁሉ የኃጢአት ስርየት ቀንም ወደ ክርስቶስ ያመለክታል። ታላቁ ሊቀ ካህናችን ኢየሱስ እኛን ወክሎ ወደ ቅድስተ ቅዱሳን እንደሚገባ ያመለክታል። አድማጮች፣ እስካሁን የተመለከትነው የምዕራፍ 16 የመግቢያ ጥናታችንን ነበረ። አሁን ደግሞ ከዚህ በመቀጠል ለጥናታችን ያመጭ ዘንድ የምዕራፍ 16ን ትምህርት በዝርዝር አስቀምጨዋለሁና ጻፍ ጻፍ አድርጓቸው። የዚህ ምዕራፍ አብይ ርዕስ ታላቁ የደህንነት ቀን የሚል ይሆናል። አስተዋላችሁ? የምዕራፍ 16 ርዕስ ወይም አብይ ርዕስ ታላቁ የደህንነት ቀን የሚል ነው። አንደኛ፣ ስለ ካህኑ ዝግጅት ከቁጥር 1 እስከ 6 ባለው ስፍራ ተገልጾ እናገኛለን። ስለ ካህኑ ዝግጅት ከቁጥር 1 እስከ 6 ባለው ስፍራ ተገልጾ እናገኛለን። ሁለተኛ፣ ከቁጥር 7 እስከ 19 ያለው ስለ ስፍራው ዝግጅት ይናገራል። ሁለተኛ፣ ከቁጥር 7 እስከ 19 ያለው ስለ ስፍራው ዝግጅት ይገልጻል። ሶስተኛ፣ ከቁጥር 20 እስከ 34 ያለው የሕዝቡን ዝግጅት ይገልጻል። ከቁጥር 20 እስከ 34 ያለው የሕዝቡን ዝግጅት ያብራራል ወይም ደግሞ ይገልጻል ማለት ነው። አሁን አንደኛው ርዕሳችን የሆነውን የካህኑ ዝግጅት የሚለውን ርዕስ እንመለከታለን። በእግዚአብሔር ፊት የቀረቡና የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመና ውስጥ ታያለውና እንዳይሞቱ በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው ይላል ቃሉ። ዘሌዋውያን ምዕራፍ 16 ቁጥር 1 እና 2ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 እና 2ን ይመለከቷል። ታላቁ የደህንነት ቀንን የሚመለከቱ አስፈላጊ የሆኑት ህጎችና ደንቦች ይወጡት ናዳብና አብዩድ በእግዚአብሔር ተቀስፈው ከተገደሉ በኋላ ነው። የነዚህ ሁለት ሰዎች ድንገተኛና ቅጽበታዊ አሟሟት ስለ ታላቁ የደህንነት ቀን የሚሰጠን ገለጻ አለው። የእግዚአብሔር ቅድስናና የሰውን ርኩሰት በዚያ አገልግሎት እንመለከታለን። አድማጮቼ፣ በእግዚአብሔርና በሰው መካከል የሚለያይ ግድግዳ አለ። ይህ ግድግዳ ለዘለቄታው የሚኖር ስላልሆነ እግዚአብሔርን እናመሰግናለን። አሁን ሰውንና እግዚአብሔርን የሚያገናኘው ድልድይ ተዘርግቷል። ወደዚህ ድልድይ እንዲመጡ እግዚአብሔር ሰዎችን እያበረታታ ነው። በርሱ መንገድ ብቻ ነው ወደ ጌታ መምጣት ያለብን። በእግዚአብሔር መንገድ ከሄድን ድፍረትና ልበ ሙሉነት ይኖረናል። እንግዲህ ወንድሞች ሆይ፣ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን፣ በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን፣ ከክፉ ሕሊና ለመንጻት ልባችንን ተረይተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል የዕብራውያን መልእክት ጸሐፊ በምዕራፍ 10 ከቁጥር 19 እስከ 22 ባለው ስፍራ ላይ። ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ያለውን ተመልከቱ። በርሱ ሥራ ሁላችን በአንድ መንፈስ ወዳ መግባት አለንና ይላል ሐዋርያው ጳውሎስ ደግሞ በኤፌሶን መልእክቱ በምዕራፍ 2 ቁጥር 18 ወደ እርሱ እንድንመጣ ጥሪ ቀርቦልናል። ወገኖቼ፣ እንዲህም ሲባል ሁላችንም ብንሆን በእግዚአብሔር መንገድ መምጣት አለብን ማለት ነው። እንደዚያ ካደረግን ድፍረትና ልበ ሙሉነት ይኖረናል። አድማጮቼ፣ ይህ ሁሉ የሆነው ሁለቱ የአሮን ልጆች ያለ ሥርዓቱ ወደ ቅድስተ ቅዱሳኑ በመግባታቸው እንደሆነ እናስተውላለን። አስተውሉ ወገኖቼ፣ በጥንት ዘመን ማለትም በብሉይ ኪዳን ዘመን ሰው በእግዚአብሔር ፊት እንደፈለገ መውጣትና መግባት አይችልም ነበር። እግዚአብሔር የሥርዓት አምላክ ነው። ዛሬ ግን ለእኛ ይህ የተለየ ነው። በክርስቶስ አማካይነት በማንኛውም ጊዜና በማንኛውም ስፍራ ወደ እግዚአብሔር ፊት መግባት እንችላለን። ለአንዳንድ ሰዎች መጸለይ ራሱ ኀጢአት እንደሚሆንባቸው አስባል። ክርስቶስን በኑሮው እያቀለለ ለእግዚአብሔር ጸልያለሁ የሚል አገልጋይ በተለየ መንገድ ወደ እግዚአብሔር ለመምጣት እየሞከረ ነው። እንዲህ ዐይነቱን መንገድ ደግሞ እግዚአብሔር አይቀበልም። ናዳብና አብዩድን ለሞት ያበቃቸው ኀጢአትም ይሄው ነበር። በቃ እስቲ አሁን ደግሞ ዘሌዋውያን ምዕራፍ 16 ቁጥር 3 እና 4ን ተመልከቱ። እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት ማውራ በግ ይዞ ወደ ተቀደሰ ስፍራ ይግባ። የተቀደሰውን የበፍታ ቀሚስ ይልበስ። የበፍታውም ሱሪ በገላው ላይ ይሁን። የበፍታውንም መታጠቂያ ይታጠቅ። የበፍታውንም መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሳቸው ይላል። ይህን ቀን ልዩ የሚያደርገው ነገር ቢኖር በመቅደሱ ውስጥ የመስዋዕት ሥርዓትን የሚፈጽመው ሊቀ ካህኑ ብቻ መሆኑ። በዚህ ቀን የሚረዱት ካህናት አይኖሩ። ቁጥር 17 ሊቀ ካህኑ አስተሰርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም ይላል። የሌሎች ካህናትንም ሆነ የሊቀ ካህንነቱን ሥራ የሚሠራው እርሱ ብቻ ነው። በዚያ ቀን ሌሎች ካህናት ሁሉ በመቅደሱ ሥርዓት አይሳተፉም። የማስተሰረይ ሥራ የእርሱ ብቻ ነውና ወደ ቅድስተ ቅዱሳን የሚገባው ብቻውን ነው። ይህ ክፍል ወገኖቼ የክርስቶስን ምስል ስለምናይበት በጣም አስፈላጊ ነው። ክርስቶስ የዓለምን ኀጢአት ሁሉ የተሸከመው ብቻውን ነበር። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ አለ። መዝሙር 22 ቁጥር 1ን ተመልከቱ። መዝሙር 22 ቁጥር 1ን ልብ ይሏል። ክርስቶስ ለእኛ ሲል ኀጢአት ስለሆነ በእግዚአብሔርም ሆነ በሰው ተተወ ወይንም ደግሞ ቸል ተባለ። ይሁን እንጂ ወገኖቼ የደህንነት ቅድን በተመለከተ እርሱና እግዚአብሔር ፍጹም ህብረት ነበራቸው። እነሆ ያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣል። አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም ይላል። ዮሐንስ ምዕራፍ 16 ቁጥር 32ን ልብ ይሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 32ን ተመልከቱ። ይህ ታላቅ ምስጢር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከርሱ ጋር ያስታርቅ ነበር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ሊቀ ካህኑ ወገኖቼ ክብርና ውበት ያለውን ልብስ ሳይሆን እንደ ሌሎች ካህናት ሁሉ ተራውን ልብስ ተክህኖ ይለብሳል። ገላውን ይታጠብና የበፍታውን ልብሶች ብቻ ነው የሚለብሰው። ጌጠኛ ባይሆንም ንጹህ እንዲሆን ግን ይጠበቅበታል። ይህ የሰውን ሥጋ ለብሶ በመስቀል ላይ የሞተው የታላቁ ሊቀ ካህናችን የኢየሱስ ክርስቶስ ጥላ ነው። በመጀመሪያ ቃል ነበረ፣ ቃልም ከኛ ጋር ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ ቅፍ ያለው አንድ ልጁ እርሱ ተረከው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቁጥር 14 እና ቁጥር 18ን ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቁጥር 14 እና ቁጥር 18ን ልብ ይሏል። ጌታ ወደዚህ ዓለም መጥቶ ሥጋን ሲለብስ ክብሩን እንጂ አምላክነቱን አልቶን በክርስቶስ ኢየሱስ የከበረ ያሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ ይላል። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ያለውን መመልከት ይቻላል። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ያለውን ተመልከቱ። አሁን ደግሞ አድማጮቼ አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 16 ቁጥር 5 እና 6ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 5 እና 6ን እናንተ በኋላ ተመልከቱት። በዚህ ክፍል ለዚህ በጣም አስፈላጊ ቀን አሮን በግሉ ሊያደርግ ስለሚገባው ዝግጅት ሲናገር እንመለከታለን። አሮን ለራሱና ለቤተሰቡ ምናልባትም ለሌዊ ነገዶች በሙሉ መስዋዕት ያቀርባል። እንደሚታወቀው ክርስቶስ ምንም ኃጢአት የለበትም። ቁጥር 5 እና 6 ከክርስቶስ ሕይወትና ሥራ ጋር የተያዘ ነገርን አይገልጽም። ክርስቶስ ያለ ኃጢአትና ነውር ነበር። የሞተውም ለኛ ነበር። እርሱ ስለኛ ኃጢአት ሆነ። ስለራሱ መስዋዕት አላቀረበም። በሕፃንነት ወቅት ለመስዋዕትነት የቀረቡት የርግብ ጫጩቶች ለናቱ ለማርያም የመንጻት ሥርዓት እንጂ ለርሱ አይደለም። ይህ መስዋዕት ኃጢአተኝነቷን ያሳስባታል። ኢየሱስ ግን ምንም አይነት መስዋዕት ስለራሱ እንዳቀረበ በመጽሐፍ ቅዱስ ውስጥ አንድም ቦታ አልተጻፈም። አሮን ለራሱ ኃጢአት መስዋዕት ካቀረበ በኋላ ነበር ለሕዝቡ ኃጢአት መስዋዕት የሚያቀርበው። እንደገና ደግምላችኋል። ክርስቶስ በዚህ ምድር ላይ በነበረበት ጊዜ ያለ ኃጢአትና ነውር ነበር። የሞተውም ለኛ ነበር። ይህን ልብ በሉ። እርሱ ስለኛ ኃጢአት ሆነ። ስለራሱ መስዋዕትም አላቀረበም። በሕፃንነቱ ወቅት ለመስዋዕትነት የቀረቡት የርግብ ጫጩቶች ለናቱ ለማርያም የመንጻት ሥርዓት እንጂ አስተውሉ፣ ለናቱ ለማርያም የመንጻት ሥርዓት እንጂ ለእርሱ አይደለም። ይህ መስዋዕት ኃጢአተኝነቷን ያሳስባታል። የማንን? የማርያምን ማለት ነው። ኢየሱስ ግን ምንም አይነት መስዋዕት ስለ ራሱ እንዳቀረበ በመጽሐፍ ቅዱስ ውስጥ አንድም ቦታ አልተጻፈም። አሮን ለራሱ ኃጢአት መስዋዕት ካቀረበ በኋላ ነበር ለሕዝቡ ኃጢአት መስዋዕት የሚያቀርበው። አሁን በመቀጠል ደግሞ የስፍራውን ዝግጅት ስለሚናገረው ክፍል እንመለከታለን። እስቲ ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 7 እስከ 14 ያለውን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 7 እና 14 እዚህ ላይ ማስተዋል ያለብን ሁለቱም ፍየሎች እንደ አንድ ያጥያት ማስተሰሪያ መስዋዕት እንደሚታዩ ነው። ክፍሉንን ያላነበው እናንተ በኋላ ተመልከቱት። ሁለቱም ያጥያትን ሁለት የተለያዩ ገጽታዎች ያመለክታሉ። አንደኛው እንደ ያጥያት መስዋዕት ይቀርባል፣ ሌላኛው ደግሞ ወደ ምድረ በዳ ይሰደዳል። አስተውሉ። አንደኛው እንደ ያጥያት መስዋዕት ይቀርባል፣ ሁለተኛው ወይም ደግሞ ሌላኛው ደግሞ ወደ ምድረ በዳ ይሰደዳል ማለት ነው። ሁለቱ ፍየሎች። ወደ ምድረ በዳ የሚሰደደው ፍየል የመለቀቅ ፍየል ይባላል። የዕብራይስጡ ቃል ሎ አዛዜል ነው የሚለው። ስለ ቃሉ ትርጉም አንዳንድ ግራ የሚያጋቡ ነገሮች ይኖራሉ። ቃሉ የሚያመለክተው ፍየሉንና በምድረ በዳ የሚጠብቀውን ዕጣ ፈንታ ነው። በሰባ ሊቃናት የተተረጎመው መጽሐፍ ቅዱስ ማለትም ሰብቱዋጂንት፣ ሉተር፣ ኬሎግና አንድሪው ቦናር ይህ ፍየል የኃጢአትን መወገድ እንደሚያመለክት ነው የሚስማሙበት። አንድ ሰው ደግሞ የኃጢአት ለዘለቄታው መወገድ የሚል ትርጉም ሰጥቶታል። ያም ሆነ ይህ የኃጢአት መስዋዕት እንደሆነ ግልጽ ነው። ዕጣ የወጣበት አንደኛው ፍየል ለመለቀቅ ይሆናል፣ ሌላኛው ፍየል ደግሞ መስዋዕት ይሆናል። ከክፍሉ እንደምንረዳው ወገኖቼ ምንም ነገር ከማድረጉ በፊት አሮን ለራሱና ለቤተሰቡ ኃጢአት ማስተሰሪያ የሚሆን የወይፈን ደም ይዞ ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ሲሆን በዚያው ቀን ሁለት ጊዜ ተመላልሶ ይገባል። የነሐሱ መሠዊያ በስተውጪ ነው የሚገኘው። ለኃጢአቱ መስዋዕት የሚያቀርበው ወይፈን እንደ ማንኛውም መስዋዕት ይታረዳል። መስዋዕቱ ማብቂያ ላይ ግን አንድ የተለየ ነገር ያደርጋል። መታጠቢያውን አልፎ ወደ ቅድስተ ቅዱሳን በሚሄድበት ጊዜ እጆቹንና እግሮቹን ይታጠባል። ወደ መቅደስ ሲደርስ እጁን ሙሉ ጣን ያፈስና በጥናው ላይ ያደርጋል። ወደ ቅድስተ ቅዱሳን ለመግባት መጋረጃውን ሲያልፍ የጣኑ ማዛ ቅድስተ ቅዱሳኑን ይሞላል። እንደሚታወቀው ታቦቱና የምህረት መክደኛው የሚገኙት በቅድስተ ቅዱሳን ውስጥ ነው። ሊቀ ካህኑ ይዞት ከመጣው ደም በጣቱ ይነክርና በምህረት መክደኛው ላይ ሰባት ጊዜ ይረጫል። ሰባት የፍጽምና ቁጥር ነው። ሰባት ጊዜ መሆኑ መስዋዕቱ ፍጹምና የተሟላ መሆኑን ነው የሚያመለክተው። አስተውሉ ወገኖቼ፣ ይህ ቀን ለሊቀ ካህኑ አስፈሪ ቀን እንደሚሆንበት አስባለሁ። መስዋዕቱን በጥንቃቄና በትክክል ማቅረብ ይኖርበታል። ትንሽ ስህተት ካደረገ ወዲያውኑ ይሞታል። በአካል በቅድስተ ቅዱሳን ውስጥ ከመገኘቱ በፊት የመስዋዕቱን አቀራረብ ሥርዓት ደጋግሞ መለማመድ አለበት። እስከምናውቀው ድረስ በቅድስተ ቅዱሳን ውስጥ የሞተ ሊቀ ካህን የለም። በመቅደስ ውስጥ የሞቱት ናዳብና አብዩድ ብቻ ናቸው።
ዛሬው ትምህርታችን እዚህ ላይ አበቃ። ጽፉልን ለምትወዱ አድራሻችን የመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። ደህና አደሩ።